በሀገር ውስጥና በውጪ ታዛቢዎች ፊት በድርድር የአጀንዳ ነጥቦች ላይ መነጋገር የጀመሩት ገዢው ኢህአደግና 16 ተቃዋሚ ፓርቲዎች ለህዝብ ጥያቄ ምላሽ ሊሰጥና የሀገሪቱን ችግሮች ሊያስተካክል የሚችል አንዳች ለውጥ አያመጡም ሲሉ ኦፌኮና ሰማያዊ ፓርቲ ተናግረዋል። ጽዮን ግርማ ዝርዝር ይዛለች።
በገዢው ፓርቲ ኢህአዴግና በ16 ተቃዋሚ ፓርቲዎች መካከል ለወራት የዘለቀው የቅድመ ድርድር ውይይት ባሳለፍነው ረቡዕ ሰኔ 7 ቀን 2009 ዓ.ም የሀገር ውስጥና የውጭ ሀገር ታዛቢዎች በተገኙበት አጀንዳዎቻቸው ተጨምቆ ቀርበው በቅድመ ድርድሩ ላይ ተወያይተዋል። ከዚህ ቅድመ ድርድር አስቀድመው ራሳቸውን ያገለሉት የኦሮሞ ፌዴራላዊ ኮንግረስ ኦፌኮና ሰማያዊ ፓርቲ የተጀመረው ድርድር የሚያመጣው ለውጥ እንደማይኖር ይናገራሉ። የኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመቹ በዚህ ድርድር ላይ ምንም ተስፋ የላቸውም።
ይሄ አሁን የተጀመረው ድርድር ቀደም ብለንም ወደዚህ እንደሚሄድ ስለተገነዘብ ውጤት አለመኖሩን ነው ያወቅነው። በዚህ ምክንያት የጠየቅናቸው ጥያቄዎች ተቀባይነትም ስለሌላቸው፣ የድርድሩ አካሄድም ተገቢ ያልሆነና በድርድር ሊያበቁ የሚችሉ ኮንዲሽኖች ሁሉ ያልተመቻቹ በመሆናቸው ዘለቄታው ጥሩ እንደማይሆን ስለምናምን አሁን የተጀመረው ድርድርን ዳር ይደርሳል የሚል ግምት የለንም።
ሰማያዊ ፓርቲ በቅድመ ድርድር ሂደት በንቃት ተሳታፊ እንደነበር የሚናገሩት የፓርቲው ሊቀመንበር አቶ የሸዋስ አሰፋ አሁን እየተካሄደ ያለው ድርድር ሳይሆን ምክክር ወይም ውይይት ነው ይላሉ።
አሁን በእኛ እምነት ያሰብነውን ህዝብ በ2008 ዓ.ም ወጥቶ የጠየቀው ጥያቄ ሊያስመልስ የሚችል ድርድር ሊካሄድ አይችልም ብለን አምነናል። ምክንያቱም አንድ ድርድር ቢያንስ አደራዳሪ ሊኖረው ያስፈልጋል። አደራዳሪ ከሌለ፣ በመሀል የሚዳኝ ከሌለ በፍጹም ድርድር ሊሆን አይችልም በሚል የዛ አካል አይደለንም። ነገር ግን አሁን ተወያየን እንደዚህ ያህል እያሉ እንሰማለን። ያ እንግዲህ ውጤት አመጣል አመጣም በመሰረቱ ሊሰጥም ይችላል። ኢህአዴግ ምን ባይኖሩም እነዛ 16 ነው የሚባሉት ባይኖሩም ከፈለገ ማስተካከል ከፈለገ የህዝቡን ጥያቄ መመለስ ከፈለገ እንደዚሁም ሊሰጥ ይችላል። እና እንግዲህ ይቅናቸው ነው የምንለው 16 ናቸው።
አቶ የሸዋስ አያይዘው ድርድሩ እውነተኛ ባለመሆኑ ገዢው ፓርቲ ራሱን ለድርድር እንዲያዘጋጅ ሰማያዊም ሆነ መድረክ እየጠየቁ ነው ብለዋል።
እንግዲህ 16ቱን ራሱ በራሱ በምርጫ ቦርድ መስፈርት እንኳን 5 ፓርቲ ነው ህጋዊ የሚል ሪፖርት ለተወካዮች ምክር ቤት አቅርቧል። እና እኛም ጥያቄ አቅርበናል። እነማን ናቸው ህጋዊዎቹ? በሀገር ጉዳዩ ላይ መነጋገር፣ መወያየት፣ መወሰን ያለባቸው እነዛ ህጋዊ የሆኑት ብቻ ናቸው የሚል ጥያቄ አቅርበናል። ነገር ግን ይሄ አሁን የሚሆነው ነገር የድርድር ፎርማሊቲን የሚያሟላ አይደለም። ስለዚህ የዛ ምንድን ነው መናጆ መሆን አንፈልግም። እኛ ግልጽ የሆኑ ጥያቄዎችን አቅርበናል። እነዛ እስካልተመለሱ ድረስ እንደዛ መሆን አንፈልግም እና በእኛ እምነት አሁን ድርድር የለም። እንዲሁም እውነተኛ እና ችግር ፈቺ የሆነ ድርድር እንዲጀመር እየጠየቅን ያለ ነው አሁን። ምክንያቱም የሀገሪቱ ችግር ሊፈታ የሚችለው በድርድርና በእውነተኛ ውይይት ላይ ነው ብለን ስለምናምን እንደዚህ አይነት የቀልድ ሳይሆን የእውነት ድርድር እንዲጀመር ሰማያዊም መድረክም ሰምቻለሁ እየጠየቀ ነው ያለ።
አቶ ሙላቱም በተደራዳሪዎቹ 16 ፓርቲዎች ላይ አስተያየት አላቸው።
ይሄ እኮ 16ቱ ተገናኝቶ ይወያያሉ የተባለው የድሮ ፎረቦች አባላት ናቸው። አብሮም ሲወያዩ ሲነጋገሩ የጊዜውን ሁኔታ ሁሉ አብሮ ሲመካከሩ የነበሩ ናቸው እንጂ አዲስ የመጣና የሀገራዊ ጥያቄ ይዞ የመጣ ከዛ ውስጥ የተለየ የለም። የዛን ጊዜ የቀረቡትን ጥያቄዎች ፎሮም የሆኑቱ አሁን እንግዲህ ለምን ታዛቢም እንዳስፈለጋቸው አንዱ ችግር ነው። ለፎርማሊቲ ለይምሰል ካልሆነ በስተቀር ታዛቢም አያስፈልጋቸውም። እኛ በመጀመሪያ ደረጃ ኢህአዴግ ሰላማዊውን ሀሳብ በመቀበል ማለትም ህዝባዊነቱን ለማረጋገጥ ለህዝብ ጥቅም የቆመ መሆኑን ለማሳየት ለወደፊት ለህዝብ ታማኝ አገልጋይነቱን ለማስመስከር ሲባል ነገሮችን በስምምነት በመግባባት በፈቃደኝነት ለህዝብ ጥቅም ብሎ ይህንን መፈጸም የበታችነት ሳይሆን ፍርሃት ሳይሆን ሞኝነት ሳይሆን ያለማወቅ ሳይሆን ኋላ ቀርነት ሳይሆን የሽንፈት ምልክት ሳይሆን ከተቃዋሚዎች ጋር ተደራድሮ ድርድር አድርጎ ለሀገሪቷ ለሁሉም ሰላም ያመጣል የሚል ግምት ነበረን። ይህ ከአሁን በፊትም በብዙ ድርድሮችን ተካሂዷል። በዛም ሸፍጥ የሆነ ንግግር ለሀገር በእውነት ቀርቦ በእውነት ላይ የተመሰረተ ስምምነት የሚደረግና መጨረሻ ላይ ለዚች ሀገር ሰላም የመጨረሻ ሰላም ለመፍጠር የሚሄድ መስሎን ነበር። ግን ሁኔታው እንደዚህ አልሆነም። አሁንም ለማድረግ ለወደፊቱም የሚመጣውንም አደጋ አስቀድሞ ለማወቅ ህዝብን የሀብትን የአገር ልማትን ማስቀጠል የራስን ጥቅም ወደ ጎን በመተው ለህዝብ አለኝታነትን ለመግለጽ የሚወሰድ ጀግና ቆራጥነት እርምጃ ያንሳል ነው የምንለው። አሁን ህዝብ የጠየቃቸውን ጥያቄዎች ወደ ጎን ትቶ እኮ ነው አሁን ጁጁ የሚባለው እና ይሄ ደግሞ ምንም ለሀገሪቷ ፋይዳ ያመጣል የሚል ግምት ስለሌለን ነው አሁን ያለው እና ፎረሙ ውጤት ያመጣል የሚባለውን እንግዲህ በሂደት የምናየው ይሆናል።
አቶ ሸዋስ የሀገሪቱ ችግር ሊፈታ የሚችለው ራስን እንደ አሸናፊ ሆኖ በመቁጠር ሳይሆን ቁጭ ብሎ በጋራ ችግሮቻችንን ነቅሶ በመነጋገር ነው ይላሉ።
አሁንም ሰማያዊ ፓርቲ የእውነት ድርድር እንዲደረግ ይጠይቃል። ህዝብም የህዝብን ጥያቄ ሳይመልሱ ያደረሰበሱ ረጅም ሂደት መጓዝ አይቻልም።
አቶ ሙላቱ ውይይቱን ሲያጠናቅቁ ለሀገር ሰላም ሁላችንም በጋራ መቆም አለብን ብለው ይጀምራሉ።
እቺ ሀገር የሁላችንም ናት። ማንም የዚህ ሀገር ትውልድ ሰላም ይፈልጋል። ሁላችንም በዚህች ሀገር የተበታተደችና አንድነቷ የጠፋ ሀገር ሳይሆን ሁሉም ተስማምቶ በስምምነት ለሀገር እድገት እንዲያስብ እንፈልጋለን። ለዚህም ደግሞ ለድርድር ሊያበቁ የሚችሉ ሁኔታዎች አሉ። ካላጋው የታሰሩ ወንጀለኞች ናቸው፣ ሽብርተኞች ናቸው ተብሎ የታሰሩ ሰዎች ሳይፈቱ፣ መሪዎች ሳይፈቱ የፓርቲ መሪዎችን አስሮ ድርድር ማካሄድ ምንድነው ፋይዳው? ምንድነው ህዝብ የጠየቃቸው እነዚህን ጥያቄዎች ናቸው። አስቸኳይ ጊዜ አዋጅ አውጅሽ መነጋገር በማይቻልበት መሰብሰብ በማይቻልበት ጊዜ እንደገና ድርድር ማካሄድ አስቸጋሪ ነው። ብዙ ነገሮች አሉ። መጀመሪያ ቅድመ ሁኔታዎች ሊፈጸሙ የሚገባና ለድርድር ሊወስዱ የሚችሉ ሁሉም ለዚች ሀገር በተስፋ በምኞት ሁሉም መጥቶ ድርድሩን አካሂዶ ሰላም ፈጥሮ የዚችን ሀገር እድገት ለወደፊት እንድትራመድ ለማድረግ የግዴታ ሁኔታዎች መመቻቸት ነበረባቸው። ይሄ ባልተደረገ ሁኔታ የሚካሄደው ድርድር ለይስሙላ ጊዜ ለማጥፋት ወይም ደግሞ ድርድር አለ ስለዚህ ሰላም አለ ብሎ ለማለት ካልሆነ በስተቀር ፋይዳ አይኖረው። መድረክ በበኩሉ ለወደፊት ምን መደረግ አለበት፣ ከዚህ ከመንግስት ጋር ቁጭ ብዬ እደራደራለሁ እና ለድርድር የሚሆን ነገር መልስ ስጠኝ ብሎ መድረክ ኦልሬዲ ጥያቄ አቅርበዋል። ለጥያቄውም መልስ አላገኘም እና ስለዚህ መልሱን እየተጠባበቅን ነው ያለ ነው።
ገዢው ፓርቲና 16ቱ ፖለቲካ ፓርቲዎች የጀመሩት የድርድር ቅድመ ውይይት እንዲቀጥል ለፊታችን ሰኞ ቀጠሮ ተይዞለታል።